Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን ሙስሊም ምዕመናን፣ በቅዱስ ሮመዳን ጾምና ጸሎት ላይ ናቸው።
አላህ ሱብሓነሁ ወተዓላ የኸይር የሰላም የበረከት ረመዳን ለሁላችን ለሙስሊሙ ኡማ እንደዚሁም ለዓለማችን ያድርግልን።
ሼህ ኻሊድ ሙሐመድ ኦማር ዋሽንግተን ዲሲ የሚገኘው ፈርስት ሂጅራ ኢማም ናቸው። አህለን ያ ረመዳን የረመዳን ናሽድ በአማርኛ የተዘጋጀ ነው፣ እንሰማዋለን። ፕሬዚደንት ነጋሶ ጊዳዳ ስለ አሜሪካ ፕሬዚደንታዊ ምርጫ ይናገራሉ።
በሌላው በኢኮኖሚና በሚሊተሪ በምናም በዲፕሎማሲ ያው ከዚህ በፊት የነበረው ፖሊሲ ስለምትከተል እሷን ብትመረጥ ያኛውን ብመረጥ በእነዚህ ጉዳዮች ላይ ምንም ልዩነት አያመጡም ለኢትዮጵያ።
በምሽቱ ሙሉውን ሀሳባቸውን አሰማችኋለሁ። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን። እሁድ ሰኔ 5 2008 ዓመተ ምህረት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስዋ ፍሎሪዳ ክፍለ ግዛት ኦርላንዶ ከተማ በሚገኝ የምሽት ክበብ ሌሊቱን በታጣቂ ጥይት ቢያንስ 50 ሰዎች ተገደሉ። ጋዜጣዊ ጉባኤ ያደረጉት የኦርላንዶ ከተማ ከንቲባ በዲ ዳየርስ ቀደም ብሎ የሞቱት ሰዎች ቁጥር 20 ተብሎ ነበር፣ አሁን ግን ሕንጻው በደንብ ተገብቶ መፈተሽ በመቻሉ የሞቱት 20 ሳይሆኑ 50 መሆናቸውን በሐዘን ነው የምንገልጽላችሁ ሲሉ ተሰምተዋል። ጥቃቱን ያደረሰው ኦማር ሳዲኪ ማቲን የተባለ የአፍጋኒስታን ተወላጅ አሜሪካዊ ዜጋ መሆኑ ተነግሯል። ፖሊሶች የጅምላ ግድያ የተፈጸመበትን ህንጻ ወረው ተጠርጣሪውን በጥይት መትተው ገድለውታል። ከምሽት ክበቡ የሚገቡበት የሚወጡበት አጥተው ጭንቅ ላይ የነበሩ ሰዎችን አትርፈዋል። በጥቃቱ 53 ሰዎች እንደቆሰሉ ተነግሯል። በሰለባዎቹ ብዛት በዚች ሀገር ታሪክ ከደረሱት የጅምላ ጥቃቶች ሁሉ የከፋ መሆኑ የተነገረው ይህ የዛሬው ድርጊት እንደ ሽብር ተግባር ምርመራ እየተካሄደበት መሆኑን የፌዴራሉ ምርመራ ቢሮ ባለስልጣን ገልጸዋል። የኤፍቢአይ ቃል አቀባይ ሮን ሆፐር ኦርላንዶ ከተማ ውስጥ ለጋዜጠኞች ባደረጉት ገለጻ ምርመራው ሳይጠናቀቅ ጥቃቱ የሽብር ተግባር ነው ወይም በጥላቻ የተነሳሳ ወንጀል ነው ብሎ ቸኩሎ ለመፈረጅ አይቻልም ብለዋል። የፍሎሪዳ ሴኔተር ቢል ኔልሰን አጥቂው የእስልምና መንግስት ነኝ ከሚለው የሽብር ቡድን ጋር ግንኙነት ሳይኖረው እንደማይቀር ከደህንነት ባለስልጣናት ሰምቻለሁ ብለዋል። ዋይት ሀውስ ባወጣው መግለጫ እንደጠቆመው ፕሬዚደንት ባራክ ኦባማ ስለ ግድያው በጸረ ሽብርተኝነትና የአገር ጸጥታ ጉዳይ አማካሪያቸው ገለጻ ተደርጎላቸዋል። ፌዴራሉ መንግስት ምርመራውን ለሚያካሂዱ ክፍሎች አስፈላጊውን እርዳታ እንዲያደርግ ፕሬዚደንቱ ማዘዛቸውን ዋይት ሀውስ ያወጣው መግለጫ አስታውቋል። የጥቃቱን ሰለባዎች ቤተሰቦች በሀሳብና በጸሎት አብረናችሁ ነን ይላል መግለጫው። አጥቂው ፐልስ የተባለውን የተመሳሳይ ጾታ አፍቃሪዎች የምሽት ክበብ ስለምን ኢላማ እንዳደረገ ለጊዜው ግልጽ አይደለም። ይህ እንደ አውሮፓውያን አቆጣጠር ሰኔ ወር ግን በዓለም ዙሪያ ተመሳሳይ ጾታ አፍቃሪ ወንዶችና ሴቶች እንዲሁም ጾታቸውን የቀየሩ ሰዎች ማህበረሰቦች የኩራት መግለጫ ወር ብለው ክብረ በዓላት የሚያካሂዱበት ወር ነው። ሜክ ስፔስ የተባለ እዚህ ዋሽንግተን ዲሲ አካባቢ የሚገኝ የእስልምና ማዕከል መስራች ለቪኦኤ የአፍጋኒስታን ቋንቋ አገልግሎት በሰጡት ቃል ይህ ጥቃት ምንም ሰበብ ሊሰጠው የማይችልና በማንኛውም በሁሉም ሙስሊሞች በማንኛውም የሰው ዘር ሁሉ ሊወገዝ የሚገባው የፈሪ ድርጊት ነው ብለዋል። በተባበሩት መንግስታት ሸምጋይነት የተቋቋመው የሊቢያው የአንድነት መንግስት እስላማዊ መንግስት ነኝ ብሎ ራሱን የሚጠራውን ቡድን ተዋጊዎች ከጠረፏ ሲርት ከተማ መንጥረን ለማስወጣት ተቃርበናልና ያም የመንግስታችንን ተአማኒነት ለማስረገጥ የሚያስችሉ እርምጃዎች በመውሰድ ላይ ለመሆናችን የሚመሰክር ነው ሲል ተናገረ። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከትናንት በስቲያ ቅዳሜ ሶሪያ ዋና ከተማ ደማስቆ በሚገኝ የሺያ ሃይማኖት ቅዱስ ስፍራ ላይ የደረሰውን የብዙ ሰው ህይወት ያጠፋ ጥቃት አጥብቀው አውግዘዋል። ትናንት ቅዳሜ ማታ ነው ዋና ጸሐፊው ባወጡት መግለጫ ድርጊቱን ያወገዙት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 5 2008 ዓመተ ምህረት ምሽት ፕሮግራም ነው።
ስሜ ካሊድ ዱሪ ነው። የአፍሪካ ባምቡ መስራች ነኝ። እዚህ የመጣሁት የአግሪካልቸር ኢንቨስትመንት እና ኢኖቬሽን ሰሚት ለመሳተፍ ነው።
ዶክተር መለሰ ተመስገን እባላለሁ። የአይባር ኢንጂነሪንግ ዋና ስራ አስኪያጅ ነኝ። አይባር ኢንጂነሪንግ የተቋቋመበት ዓላማ የአነስተኛ እርሻ መሳሪያዎች ላይ ምርምር በማድረግ የተሻሻሉ የእርሻ መሳሪያዎችን በምርምር ካወጣ በኋላ በማባዛት ለአርሶ አደሩ በተመጣጣኝ ዋጋ ለማቅረብ ነው።
ዋሽንግተን ዲሲ ላይ የተካሄደ ዓለም አቀፍ የኢንቨስትመንትና የግብርና ፈጠራ ስብሰባ ላይ የተሳተፉ ኢትዮጵያውያን ኢንቨስተሮችና ፈጣሪዎች ናቸው ይዣቸዋለሁ። አሁን ወደ መጀመሪያው ዝግጅት አሳልፋቸዋለሁ። ረመዳን ከገባ አንድ ሳምንት ደፈነ። ሙስሊም ምዕመናን ጾምና ጸሎት ላይ ናቸው። ስለ ረመዳን ምንነት፣ ተያያዥ ጉዳዮች የእስልምና መሪና ሊቅ አነጋግሬያለሁ። ለጥቂት ደቂቃዎች ከእርሳቸው ጋር እንቆያለን።
እኔ ሼህ ካሊድ መሐመድ ዑመር እባላለሁ። በዋሽንግተን ዲሲ የፈርስት ሂጅራ ሙስሊም ኮሚኒቲ ሴንተር ኢማም ነኝ።
እሺ ሼህ ካሊድ አመሰግናለሁ ለጊዜው። በቅድሚያ ምንድን ነው ረመዳን?
የረመዳን ወር በአረበኛ ዘጠነኛ ወር ላይ የሚውል ወር ነው። ይህንን ወር አላህ ሱብሓነሁ ወተዓላ ሙሉ ወሩን እንድንጾም ጨረቃ ካየን ጀምሮ ሁለተኛው ጨረቃ እስክትወጣ ድረስ ለአንድ ወር እንድንጾም በአላህ ሱብሓነሁ ወተዓላ ቁርአን ውስጥ የታዘዝንበት ከጾሙ ጀርባ ደግሞ ከእናንተ በፊት በነበሩ ህዝቦች ላይ ጾምን ግድ እንዳደረግ ነው በእናንተም ላይ ግድ አድርጌዋለሁኝ ይህንን ጾም የአላህን ሱብሓነሁ ወተዓላ ፍራቻ ያወርሳችሁ ዘንዳ ብሎ አላህ ሱብሓነሁ ወተዓላ አዞናልና ፀሐይ ከመውጣቷ በፊት ጎህ ከመቅደዱ በፊት እስከ ፀሐይ እስክትጠልቅ ድረስ ከመብላት ከመጠጣትና እንደዚሁም መጥፎ ነገሮችን ከመናገርና ከማድረግ በመቆጠብ የአላህን ውዴታ የምንከጅልበት የጾም ወር ነው።
ሼህ ካሊድ እንደሚታወቀው ረመዳን ከአምስቱ የእስልምና እምነት ምሰሶዎች አንዱ ነው እና በዚህ ጊዜ ውስጥ ማን ነው እንዲጾም የሚጠበቅበት? ከጾሙ ነፃ የሚሆኑስ አሉ ወይ? ካሉ መቼና እንዴት ነው ነፃ የሚሆኑት?
እንግዲህ እነዚህ ጾም የተገደደባቸው ሰዎች የመጀመሪያዎቹ ሙስሊም ናቸው። ሙስሊም ያልሆኑ ሰዎች በዚህ ጾም አልታዘዙም። ሁለተኛ ደግሞ ከሴትም ከወንድም ለአቅመ አዳም የደረሱና በአንድ ከተማ በአንድ አካባቢ ነዋሪ የሆኑ መንገደኛ ያልሆኑ ማለት ነው። እንደዚሁም ደግሞ ጤነኛ የሆኑ ሰዎች ናቸው ማለት ነው። ስለዚህ ሙስሊም ያልሆነ ሰው አይገደድም። እንደዚሁም ደግሞ ለአቅመ አዳም ያልደረሰ ሰው አይገደድም። እንደዚሁም ደግሞ መንገደኛ የሆነ ሰው ጾም የሚበረ የሚበረታበት ከሆነ አይገደድም በመርጫው የሚጾም ካልሆነ በስተቀር። እንደዚሁም ደግሞ ህመምተኛ ህመምተኞች ሁለት አይነቶች ናቸው። ቋሚ ህመም የማይሽር ህመምና የሚሽር ህመም ያላቸው ናቸው። የማይሽር ህመም ያለባቸው ሰዎች ባፈጠሩ ቀን ለ30ው ቀን ማለት ነው መጾም ስለማይችሉ በእያንዳንዱ ቀን ደሃ ያበላሉ ማለት ነው። ያንን ቦታ ይተካላቸዋል። የሚሽር በሽታ ህመም ያለባቸው ደግሞ ከተሻላቸው በኋላ ያንን ያፈረሱትን የጾም ቀናቶች በተሻላቸው ጊዜ ያካክሳሉ ማለት ነው።
ከጾም ነጻ በሆኑት ጊዜዎች ውስጥ ማለት ነው።
ከጾም ነጻ በሆኑ ጊዜቶችና እነሱ ጤናቸው በተመለሰበት ጊዜ።
ይህ የሚካካሰው ጊዜ ማለቅ ያለበት ገደብ አለው? እስከዚህ ጊዜ ድረስ ነው መጠናቀቅ ያለበት የሚባልበት?
ገደብ የለውም። ቢቻል የሚቀጥለው ረመዳን ከመምጣቱ በፊት ቢደረግ ነው ጥሩ። ምክንያቱም እዳ ነው። እዳ ደግሞ የአላህ እዳ ቅድሚያ መከፈል አለበት እና በተሻለው መጠን መንገደኛውም ከመንገዱ በተመለሰበት ጊዜ ህመምተኛውም ደግሞ በተፈወሰ ጊዜ ቶሎ ቢያደርግ ይሻለዋል። ምክንያቱም ያንን ሳያደርግ ቆይቶ በመሀል ሞት የመጣበት እንደሆነ ተጠያቂ ስለሚሆን ከዛ ተጠያቂነት ለመዳን ቶሎ ማድረጉ ይመረጣል እንጂ ጊዜ ገደብ የለው።
ይህንን በሚያደርግበት ጊዜ ሄዶ ሊያነጋግር የሚገባው ኢማም ወይም ሌላ የእምነት መሪ አለ ወይስ በራሱ ነው የሚያደርገው?
እንግዲህ በእስልምና እያንዳንዱ የምናደርጋቸው የጸሎት ወይም ደግሞ የሃይማኖት ስርዓቶች በእውቀት ላይ የተመሰረተ ነው እና በእውቀት ላይ የተመሰረተ ነው ማድረግ ያለብን። ጾሙንም በምናደርግበት ጊዜ ሁሉም ሙስሊም ግዴታ የሆነበትን ነገር የማወቅ ግዴታ አለበት ማለት ነው። ሰላት ግዴታ ነው፣ ጾም ግዴታ ነው፣ ሀጅ ማድረግ ግዴታ ነው፣ ለደሃ ሰደቃ መስጠት ዘካ ማድረግ ግዴታ ነው። እነዚህ ግዴታ የሆነባቸው ሰዎች እነዚህን ነገሮች የማወቅ ግዴታ አለባቸው። ስለዚህ በማያውቁበት ሁኔታ ወይም ደግሞ የቸገራቸው ነገር ካለ ደግሞ ፈስአሉ አህለ ዚክሪ ኢንኩንቱም ላተዕለሙን ይላል አላህ ስብሓነ ወተዓላ። እነዛ የእውቀት ባልተቤቶችን ጠይቁ የማታውቁ ከሆኑ ብሏልና ወደ ሃይማኖቱ አባቶች በመመለስ የእውቀቱ ባለቤት የሆኑትን በመጠየቅ ይተገብራሉ ማለት ነው።
ለአቅመ አዳም ለአቅመ ሔዋን የደረሱ ልጆች ሲሉ በእስልምና እምነት የተደነገገ የእድሜ ጣሪያ አለ?
እንግዲህ እድሜው ሁለተኛ ነገር ነው። መጀመሪያ የተፈጥሮ ለውጦች በሰውነት ላይ የሚመጡ እነዛ በሚታዩበት ጊዜ ለአቅመ አዳም ደረሰ ወይም ደረሰች ይባላል። ወንድየው የወንድ ዘር ፈሳሽ በሚያይበት ጊዜ ወይም ደግሞ በብልቱ አካባቢ የሚወጣ ጸጉር ያየ ጊዜ ደርሷል ይባላል። ይህንን ሳያይ 15 ከደረሰ ደግሞ በ15 ዓመቱ ደረሰ ይባላል ማለት ነው። አቅመ አዳም ደረሰ ይባላል። እነዚህን ነገሮች ካላየ እድሜ ይወስኗል 15። እንደዚሁም ሴቶች በሰውነታቸው ላይ የሚታይ የጡት ማብቀል፣ እንደዚሁም ደግሞ የወር አበባ የማየት፣ እንደዚሁም ደግሞ በብልት አካባቢ የሚወጣውን ጸጉር ማየት፣ ይሄ ነገር ካልታየ ደግሞ በእድሜ ይመጣል ማለት ነው።
እድሜ 15 ይሆናል የሴቶች ማለት ነው። ስለዚህ በሀገሮች ህገ መንግስቶች ውስጥ ከሚደነገገው ጋር ግንኙነት የለውም ማለት ነው። በእስልምናው አቅመ አዳም አቅመ ሔዋን ስንል
አዎ፣ አቅመ አዳም አቅመ ሔዋን የሚባለው እምነቱ ከእምነቱ ጋር የተያያዘ ስለሆነ ያንን የእምነቱን እድሜ የሚወስነው የሃይማኖቱ ባለቤት ነው፣ ሸሪአ ነው፣ ያ ነው። ከዛ ውጪ የአንዳንድ ሀገሮች ለምሳሌ ያለሁበት ሀገር አሜሪካ ነው፣ ለአቅመ አዳም ደረሱ ከልጅነት ወጥተዋል የሚባለው 18 ዓመት ሲሞላው ነው። ያንን እንደተጠበቀ እያንዳንዱን ሀገር ህግ እያንዳንዱ ሙስሊም ያከብረዋል። ነገር ግን በራሱና በጌታው መካከል ያለውን ግንኙነት ደግሞ አላህ በደነገገለት መንገድ ነው የሚሄደው ማለት ነው።
ስለ ወር አበባ አንስተውልኝ ነበር እና ቅድም ካነሳሁት ጥያቄስ ጋር በዚህ በጾም ጊዜ የወር አበባ ላይ ያሉ ሴቶች መጾም ይጠበቅባቸዋል ወይስ አይጠበቅባቸውም?
አዎ፣ ሌሎች እንግዲህ መጾም የማይችሉ የማይፈቀድላቸው እና በኋላ ማድረግ የሚገባቸው ውስጥ ከሚገቡት ውስጥ የወር አበባ የመጣባት ሴት ያ የወር አበባ ባለበት ጊዜ ጾሟን ታቋርጣለች። ከጾም ውጪ ያ የወር አበባ በሚቋረጥበት ጊዜ ያፈረሰችውም ወይም ደግሞ የበላችበትን ቀናቶች ታካክሳለች ማለት ነው። እንደዚሁም የወሊድ ደም ያለባት ሴት ማለት ነው። ብዙ ጊዜ የወሊድ ደም ይበዛል እስከ ከአንድ ወር በላይ ስለሚሄድ በተለይ ረመዳን ከመጀመሩ በፊት ተጀምሮ እስከ ረመዳን እስኪያበቃበት ድረስ የማይቋረጥበት ሁኔታ ይፈጠራል። ይሄም እዚህ ውስጥ ይገባል ማለት ነው። የወር አበባና የወሊድ ደም ያለባቸው ሴቶች እነዚህ ደም እስካለባቸው ድረስ አይጾሙም። ከቆመ በኋላ ደሙ ያካክሳሉ ማለት ነው። ከዛም በተረፈ እንግዲህ አጥቢ የሆነች እናት ለልጇ ጡት ይቀንስብኛል ብላ መነች ጊዜ እሷም አፍጥራ በኋላ ማካካስ ትችላለች። እንደዚሁም ደግሞ እርጉዝ የሆነችም ሴት በህመም በሚለው ውስጥ ነው የሚገባው ልጄ ጊዜ የኔ መጾም ጉዳት ያመጣብታል፣ ጽንሱ ላይ ችግር ያመጣል ብላ ወይም በራሷም ላይ ችግር ይመጣብኛል ብላ ያሰበች እንደሆነ እሷም ያንን ቀናቶች በመብላት የተገላገለች ጊዜ ሰላም በሆነችበት ጊዜ ማካካስ አለባት ማለት ነው።
ለምንድን ነው ሼህ ካሊድ የሮመዳን ወር በአመት ውስጥ በተለያዩ ወቅቶች ላይ የሚያርፈው?
አዎ፣ የዘመን አቆጣጠር ሁለት ነው በዓለማችን። አንደኛው የፀሐይ አቆጣጠር የምንለው ነው፣ ሌላኛው ደግሞ የጨረቃ አቆጣጠር ነው። እስላም በእስልምና የምንከተለው የጨረቃ አቆጣጠር ነው። ይሄ የጨረቃ አቆጣጠር ደግሞ ከዚህ ከፀሐዩ በየአመቱ የአስር ቀንና አስራ አንድ ቀን ልዩነቶች አሉት ማለት ነው። አስር ቀን በአራት አመት ደግሞ አስራ አንድ ቀን ልዩነቶች ያመጣል። ምክንያቱም ጨረቃ ሙሉውን 30 ቀን የምትወጣበት ጊዜ አለ ጠብቃ፣ አንዳንዴም ደግሞ 29 እያለ ወደ 355 አካባቢ ነው እንግዲህ በአመት የሚሆነው እና ይሄ የፀሐዩ ቀን ደግሞ 365 ቀን ስለሆነ በየአመቱ 10 ቀን ወደኋላ እየሰረቀ ነው የሚመጣው ማለት ነው። 10 ቀን እየሰረቀ ነው የሚሄደው።
ስለዚህ አንድ ጊዜ በልግ ወቅት ላይ ሊያርፍ ይችላል፣ ሌላ ጊዜ በክረምት፣ ሌላ ጊዜ በበጋ፣ ሌላ ጊዜ በመጸወራት ሊያርፍ ይችላል ማለት ነው።
አዎ፣ እንግዲህ ረዥም እድሜ ያላቸው ሰዎች ይህንን ሁላ ማየት ይችላሉ። በረዥም ጊዜ በመቆየት 10 ቀን እየወሰደ በየአመቱ ስለሚመጣ በሰላሳ አመት ወይም ከሰላሳ አመት ለአመት በላይ በሚኖሩበት ጊዜ ዞሮ ይመጣል ከነው ወደ ነበረበት።
ሮመዳን የሚጀመርበት ዕለትና ወሩ የሚያልቅበት ቀን ወይም ደግሞ ኢድ አልፍጥር ማለት ነው የተቆረጡ አይደሉም እነዚህ ቀናት። ወይ የፊተኛው ቀን ይሆናል ወይ የሚቀጥለው ቀን ይሆናል በሁለቱም ጊዜ። እና ለምንድን ነው እንደዚህ ስም የሆነው?
አዎ፣ እንግዲህ ይህም የሚሆነው ወሩ የሚረጋገጠው በጨረቃ ስለሆነ ነቢዩ ዓለይሂ ሰላቱ ወሰላም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ፈኢን ጉማ ዓለይኩም ፈአክሚሉ ዒደተ ሻዕባን ሰላሲን። ታዲያ አይታችሁ ጨረቃን አይታችሁ ጹሙ፣ አይታችሁም ደግሞ አፍጥሩ ወይም ደግሞ ጾማችሁን ፍቱ። ዳመና የሆነባችሁ ጊዜ ደግሞ ቀደም ብሎ ያለውን ወር ሻዕባን 30 ሞልታችሁ የሚቀጥለው ጨረቃን ባታዩ ትጀምራላችሁ ነው። እንግዲህ ዋናው የሚለያይበት ለምንድን ነው? በማየት ነው የምንጾመው። ስናፈርስም ደግሞ የሚቀጥለው ወር የሸዋል ይባላል። ቀጥሎ ያለው ወር የሸዋል ወር ጨረቃ ደግሞ መውጣቷን ስናረጋግጥ ነው ማለት ነው። ከወዲሁ ደግሞ ልናውቅ አንችልም የዕለቱ ዕለት ያንን ነገር በማየት ቢሆን እንጂ።
ሌላው በተለያዩ የእስልምና ፈርጆች አማንያን መካከልስ ወይም በእነሱ ዘንድ ይለያያል እንዴ? ሮመዳን ተፈጥሮው፣ አከባበሩ፣ አጽዋጽዋሙ፣ ስርዓቶቹ የተለያዩ ናቸው?
እንግዲህ ያው እስልምና ምንጩ አንድ ነው፣ ቁርአን ነው። እንደዚሁም የነቢዩ ዓለይሂ ሰላቱ ወሰላም አስተምሮት ነው። በአብዛኛው ሙስሊሙ ማህበረሰብ በመሀል ያሉ የሴክት ልዩነቶችን ቢኖሩ በተለይ በዚህ በአምስቱ የእስልምና መሰረቶች ላይ ተመሳሳይ ህግጋቶችን ነው የሚከተሉት። ረመዳንም አንዱ ነው፣ ተመሳሳይ ህግጋት ነው የሚከተሉት። አንዳንድ የሺአ ወገኖች አሉ ጾምን በሚያፈርሱበት ጊዜ አሁን ሱኒው ልክ ፀሐይ እንደገባች እንደጠለቀች ነው የምናፈጥረው፣ እነሱ ትንሽ መሸት ማለት አለበት የሚል እንትን አላቸው ማለት ነው። ያው ነው እንጂ ሌሎች በአጠቃላይ አጽዋጽዋሙ ላይ መቆጠቡ ላይ ሁሉም ተመሳሳይ ናቸው።
በሮመዳን ወራት ውስጥ ሼህ ካሊድ ሙስሊም ያልሆኑ ሰዎች ለሙስሊም ወዳጆቻቸው ሊያደርጉ የሚችሏቸው ነገሮች አሉ?
እንግዲህ የረመዳን ወር ቅድም መጀመሪያ ላይ እንደገለጽኩት አላህ ጾሙን በእኛ ላይ በሚያዝበት ጊዜ የባህሪ ለውጥ እንድናደርግ ነው። ለዓለኩም ተተቁን ይላል አላህን ሱብሓነሁ ወተዓላ ፍራቻ ሊያወርሳችሁ ዘንዳ። ይሄ ቃል ከባድ ነው፣ አጠቃላይ ነው። የአላህ ፍራቻ ብሎ ማለት ሁለት ነገሮችን የያዘ ነው። በታዘዝነው ቦታ ላይ በመገኘት ከተከለከልነው ቦታ ላይ በመራቅ ማለት ነው። የታዘዝንባቸው ነገሮች ደግሞ ብዙ ናቸው። ለሰዎች በአጠቃላይ ጥሩ መዋል፣ በእኛና በሰዎች መካከል ያለውን ጉዳዮች በማስተካከል በእኛና በጌታችን መካከል ያለውንም ደግሞ በማስተካከል እንደዚሁም ደግሞ በእኛና በአላህ መካከል ያለውን ሀቅ ወይም መብት በመጠበቅ በእኛና በሰዎች መካከል ያለውን መብት በመጠበቅ እነዚህ እጅግ ብዙ የሆኑ የኸይር ወይም የጥሩ ነገር ድምር ውጤቶች ናቸው እና ለሙስሊሙ ሙስሊም ላልሆነ እንዳውም ለእንስሳትም ጭምር ጥሩ በማዋል ነው። ይሄ ነው በአመት አንድ ጊዜ ረመዳን በሚመጣበት ጊዜ የባህሪ ለውጥ አድርገን ከእኛና ከሰዎች መካከል ያለንን ግንኙነት በተሻለ ደረጃ ከፍ በማድረግ በእኛና በጌታችን መካከል ያለውን ደግሞ ግንኙነት የተሻለ ደረጃ ላይ የሚያደርስ በመሆኑ ግንኙነታችን ከሙስሊም ካልሆነ ብቻ ሳይሆን ከእንስሳትም ከአካባቢያችንም ጋር የተሻለ ሆነን ለመገኘት የምናደርግበት ጥረት ነው። እንግዲህ ይሄ የረመዳን ወር ቀደም እንዳልኩት ያላን ፍራቻ የምንከጅልበት ያንን ሌቭል ልናገኝ የምንጠረበት በመሆኑ የምንከጅለው ከሰዎች ሳይሆን ከአንድ አላህ ሱብሃነሁ ወተዓላ ብቻ ነው። እንኳን ሙስሊም ካልሆነ ሰው ወይም ደግሞ ከሌላ ሰው ከቅርብ ዘመድህም የምትከጅል ሳይሆን ለሌላው የምትለግስበት ነው የሚጠበቀው ማለት ነው። የደግነት ያንተን ኸይር ወይም ጥሩ ነገር ለሌላ የማሳየት ወቅት ነው። ነገር ግን ሌሎቹ ምን ላርግልህ ብሎ በሚመጣበት ጊዜ አታርግልኝ ብሎ ማለት አይልም ሙስሊም ማለት ነው። لا يرد الخير الا الشيطان ይላሉ ነብዩ አለይሂ ሰላሁ ሰላም። ደግ ሲዋለለት ደግን አልፈልግም ብሎ የሚመልስ ሸይጣን ቢሆን እንጂ ማንንም የለም። ሌላ ሙስሊም ያልሆነ ሰው ለሙስሊሙ ላድርግ ብሎ ተነሳስቶ የሚያደርገው ነገር ካለ ያ የሱ ነው እንጂ ሙስሊሙ ከሰው የሚከጅለው ነገር አይኖረውም። ክጃሎቱ ከአላህ ሱብሃነሁ ወተዓላ ጋር ብቻ ነው።
ሌላው ሼህ ኻሊድ በረመዳን ውስጥ ጸብ፣ ጦርነትን የመሳሰሉ ግንኙነቶችስ እንዴት ይታያሉ? እንዴት ይያዛሉ?
እንግዲህ ሁለት ነገሮች መለየት አለባቸው። ጦርነትና ጸብ የተለያዩ ነገሮች ናቸው። ነብዩ አለይሂ ሰላቱ ወሰላም አንዳችሁ ጾመኛ በሆናችሁበት ጊዜ መጥፎን ንግግር አትናገሩ፣ እንደዚሁም ደግሞ ድምጻችሁን እንኳን ከፍ አድርጋችሁ ሰው ላይ አትጩሁ። ሌላ ወገን ቢሰድባችሁ ሊደባደባችሁ ቢመጣ እኔ ጾመኛ ነኝ ብላችሁ ሽሹት ነው ያሉት። ሽሹት፣ ጾመኛ ነኝ ብላችሁ ትታችሁ ሄዱ። ስለዚህ ለጸብና ለመጥፎ ነገር ለመጋበዝ ይቅርና ሌላው እንኳን ቢጋበዝብህ ያንን ነገር ጥለህ የምትሄድና ወደ ጥሩ ነገር የምትቀይርበት ሁኔታ ይሄም ጾምህን ለመጠበቅ ሁለተኛ ዋናው ዓላማ የአላህን ፍራቻ ልናገኝበት ስለሆነ ያንን የምናዳብርበት ነው። ጦርነት የሚባለው ደግሞ በሁለት ጎራዎች መካከል ያለ ጸብ ነው። ያ ደግሞ ሁለቱም ወገኖች ተስማምቶ በዚህ ወር ይህንን ጦርነት እናቁምና የእረፍት ጊዜ ይኖረን ብሎ ካደረጉ ያንን ይላል። አለበለዚያ ጾም ነውና ሰው ሲወጋ ሰው አንተን ሲበድልህ በጦርነት ጊዜ ቁጭ በል እና ተበደል አይልም ሸሪዓ ማለት ነው። እንዳውም ትላልቅ ጦርነቶች በረመዳን ውስጥ የተደረገበት ሁኔታ አለ። የበድር ጦርነት የመጀመሪያው የእስላም እና ሙስሊም ያልሆኑ መካከል የተደረገው ጦርነት በረመዳን 17 ላይ ነው። እንደዚሁም ደግሞ ነቢዩ አለይሂ ሰላቱ ወሰላም መካን የከፈቱበት ረመዳን ውስጥ ነው። ይሄ ጦርነት በሁለት ጎራዎች መካከል ያለ በደልን ለመከላከል የሚደረግ ጦርነት ላይ ያኛው ወገን አንተን እስካልተወ ድረስ አንተ እጄን አጣጥፈህ የምትቀመጥበት ሁኔታ የለም፣ ራስህን መከላከል ይቻላል በረመዳን።
በመጨረሻ ሼክ ኻሊድ እንደ እምነት መሪ የሚያስተላልፉት መልእክት ካለ እድሉን ልስጥዎት።
እንግዲህ አላህ ሱብሓነሁ ወተዓላ እድሜ ሰጥቶ ለዚህ የረመዳን ወር እንድንጾም ጊዜ እድሉን የሰጠን ሰዎች ይህንን አጋጣሚ በቀላል ልንወስድ አይገባም። አላህ ሱብሓነሁ ወተዓላ ትልቅ እድል ነው የሰጠንና ያንን በመጠቀም አንደኛ ወደ አላህ ሱብሓነሁ ወተዓላ በመቃረብ ለተቸገሩ ሰዎች ዘካ፣ አላህ ግዴታ ያደረገብንን ገንዘብ በመድረስ እንደዚሁም ግዴታ ያልሆነውን ሰደቃ ደግሞ በማድረግ ጾመኛ የሆኑትን ሰዎች በማስፈጠር እንደዚሁም ደግሞ የተቸገሩትን በመርዳት በመጨረሻ የረመዳን ሌሊቶች ደግሞ ወደ አላህ ቤት በመግባትና ኢዕቲካፍ በማድረግ የመጨረሻው ሌሊቶች ውስጥ የምትገኘውን ለይለቱል ቀድርን እንዲከጅሉ አንድ ቀን አንድ ሌሊት አለች 1000 ዓመት በላይ 1000 ወር በላይ ምንዳ የምታስገኝ ብሏል ነቢዩ አለይሂ ሰላቱ ሰላም። ያችንም ሌሊት በዚህ አጋጣሚ እንድንፈልግ ጥሪዬን አደርጋለሁ። በተለይ እዚህ ዋሽንግተን ዲሲና አካባቢው ላለው ማህበረሰብ ደግሞ ፈርስት ሂጅራ በየቀኑ ጾመኞችን ያስፈጥራል። እንደዚሁም ደግሞ በየቅዳሜዎች ደግሞ በጋራ የሆነ በሃይ ስኩል ውስጥ ከ1000 ህዝብ በላይ የሚሰባሰብበት ኢፍጣር ያደርጋል። ከአሁኑ ቅዳሜ ጀምሮ በተከታታይ 3 ቅዳሜዎችን ይህንን እያደረገ ነው። ወደ ፈርስትን ቢሂጅራ መጣችሁ በጋራ እናፍጥር እላለሁ። አላህ ሱብሓነሁ ወተዓላ የኸይር የሰላም የበረከት ረመዳን ለሁላችን ለሙስሊሙ ኡማ እንደዚሁም ለዓለማችን ያድርግልን። አመሰግናለሁ።
አሜን። እናመሰግናለን እኛም ሼክ ኻሊድ መሐመድ ዑማር። በድጋሚ ረመዳን ሙባረክ። ጤና ይስጥልኝ።
አመሰግናለሁ። ደህና ሁንልኝ።
اهلا بك رمضان 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 የቁርአን ወር የዚክር ዓለም ለሙእሚኖች ፍቅር ሰላም ፈጣህልን ታላቁ ወር ሸያጢንን ልታባርር መጣህልን ታላቁ ወር ሸያጢንን ልታባርር ሰላም ይዘህ ከረባና መርተህን አለምስጋና ሱና ሆኖ እንደፈርድ ይዘህ መጣህ ካላህ ዘንድ ሱና ሆኖ እንደፈርድ ይዘህ መጣህ ካላህ ዘንድ የበረካ የረህመት የዒባዳ የሶላት የተውበቱ ረንድነት የሐቆ ዳጀውነት የተውበቱ ረንድነት የሐቆ ዳጀውነት الحمد لله مسقانا لله نعم مولا سفا ولا نعم المولى الحمد لله مسقانا لله نعم مولا سفا ولا نعم المولى لادم برحان لادم هابت هدم كيل تكوتبا يتوبا لبازلائن با هدم كيل تكوتبا يتوبا لبازلائن با بمؤمن لب متعبارع ودا توبا متتارع لآخيرا متاسارع يم يسوبه ملكم سرع لآخيرا متاسارع يم يسوبه ملكم سرا بممتع تهدس بلون التزاق عشتن تبكن أهلا بك يا رمضان خير الشهور خير الزمان أهلا بك يا رمضان خير الشهور خير الزمان الحمد لله مسقانا لله نعم مولى سفا ولا نعم المولى الحمد لله مسقانا لله
የሰማችሁት አልፋቲሁን ኢንሻድ ቡድን ያዘጋጀውን አህላን የረመዳን ነው ነሽድ ወይም የሙስሊም ሃይማኖታዊ ዝማሬ ነው እናመሰግናለን ተከታዩ ዝግጅት ወደ ግብርና ኢንቨስትመንት ጉባኤ ይወስደናል የመጀመሪያ እንደሆነ የተነገረለት ውሃን ለምግብ ማከማቸት ወይም መያዝ የተባለ የግብርና ፈጠራ ጉባኤ ዋሽንግተን ዲሲ ውስጥ ባለፈው ሳምንት ውስጥ ተካሂዷል። ይህ በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID አስተናጋጅነት የተካሄደ ስብሰባ በግብርና ኢንቨስትመንት ላይ ለውጥ የሚያመጣ ተሳትፎን ለማስገኘትና ለማሰባሰብ የታሰበ ነበር። በማደግ ላይ ባሉ ሀገሮች ውስጥ 1 ቢሊዮን የሚሆን ሰው የሚበላው በቂ ምግብ የለውም። በግብርና ላይ ያተኮሩ የመዋዕለ ንዋይ ፕሮጀክቶችን ማጠናከር እንዲህ የበዛበትን ድህነት ለመግታት ጋብ ለማድረግ ያስችላል ተብሎ ታምኗል። ስለዚህም የUSAID ሐሳብ እያደገ ላለው የግብርና ፈጠራና ኢንቨስትመንት የ4.7 ቢሊዮን ዶላር ተጨማሪ ግብአት ማስገኘትና ገንዘቡን ከሰሪና ከሥራ ጋር ማገናኘት ነው። በስብሰባው ላይ ኤግዚቢት ካቀረቡና የፕሮጀክቶቻቸውን የፈጠራ ምንነት ካስረዱ መካከል አዳፕቲቭ ሲምቢዮቲክ ቴክኖሎጂስ እና ኢግኔታ የሚባሉትን የመሳሰሉ ድርጅቶች አንዱ አዝርዕትና ሰብሎች ድርቅና ድርቀትን መቋቋም እንዲችሉ የምርታቸው በረከትም በግማሽ እንዲጨምር ማድረግ የሚያስችል የተፈጥሮ የሻጋታ ወይም ፈንገስ ርጭት ግኝት ባለቤት፣ ሌላውም ገበሬው የአየር ሁኔታና ጠባይን መተንበይ እንዲችልና መሬቱንም በዚያው መሰረት እንዲያዘጋጅ እንዲዘራና ምርት እንዲያነሳ የሚያግዝ ቀላል የትንበያ ዘዴን የፈጠረ ተገኝተዋል። ወደዚህ መድረክ የተጋበዙት የኢትዮጵያ፣ የሞዛምቢክ፣ የደቡብ አፍሪካ፣ የቦትስዋና፣ የሌሶቶ፣ የኬንያ፣ የጋና፣ የማሊ፣ የአይቮሪ ኮስት፣ የናይጄሪያ፣ የሴኔጋል፣ የኒጀር፣ የሴራ ሊዮን፣ የህንድ፣ የኔፓል፣ የባንግላዴሽና የፔሩ የፈጠራዎች ባለቤቶች እንዲሁም ነዋይ አፍሳሾች ናቸው። የዩኤስኤአይዲ አስተዳዳሪ ጌል ስሚት ስብሰባውን ሲከፍቱ ያደረጉት ንግግር ነዋይ አፍሳሾች እምነት እንዲኖራቸው፣ የፈጠራ ባለቤቶች ጥረትና ጽናታቸውን እንዲያጠናክሩ የሚጠይቅ፣ የአሜሪካ ድጋፍ ከጎናቸው መኖሩን የሚያሳይና የሚያረጋግጥም ነበር። ግብርናን ማሻሻልና ማጠናከር አንድ ነገር ሆኖ ለሰዎች በከበዱ ጊዜዎቻቸው መድረስም ከቁም ነገሮች አንዱ መሆኑን ጠቁመዋል። በሶሪያ በደቡብ ሱዳን ያሉ መከራዎችን፣ ድፍን ምስራቅ አፍሪካ ላይ የኤልኒኞ መዘዝ ያደረሰውን ክፉ ጉዳት አንስተዋል። ሚስ ስሚት የተጎጂ ሀገሮችና ሕዝቦች ቁጥር አዳዲስ ቀውሶች በተከሰቱ መጠን እያደገ የሚሄድ መሆኑንም ከሐዘን ጋር ጠቁመዋል። የተፈጥሮ ጉዳቶች በእያንዳንዱ ቀውስ መቀጣጠል ውስጥ የተወሰነ አስተዋጽኦ እንዳላቸውም ተናግረዋል። የዩኤስኤአይዲ አስተዳዳሪ
So when we invest in the innovators and entrepreneurs like the ones I've been able to meet today, we're not just investing in
በመሆኑም ዛሬ ያገኘኋቸውን በመሳሰሉ የፈጠራ ሰዎችና በስራ ፈጣሪዎች ላይ ነዋይ ጊዜና ትኩረት ስናውል ቆንጆ ቆንጆ በሆኑ አዳዲስ ቴክኖሎጂዎችና ተስፋ ሰጪ ንግዶች ላይ ብቻ አይደለም ገንዘባችንን እያወጣን ያለነው። ሀገሮች በተወሰነ ደረጃ ይበልጥ ጠንካራ፣ ለቀውሶችና ለግጭቶች በቀላሉ የማይበገሩ እንዲሆኑ እያደረግናቸው ነው። ሰዎች ቀጣይ አደጋዎችን እንዲቋቋሙ እያገዝን ነው። ደህንነታቸው የተጠበቀና የበለጸጉ ማህበረሰቦችን እየገነባን ነው። ዓለምን እየለወጥን ነው።
ዛሬ የምንዘራቸው እንዲህ አይነት ኢንቨስትመንቶች አሉ ጌል ስሚት፣ ፍሬያቸው ለአስሮች ዓመታት የሚዘልቅ ይሆናል።
And we'll need those returns if we're going to end hunger and extreme poverty or achieve any of the sustainable development.
እነዚያ ፍሬዎች ታዲያ ረሃብንና የተባባሰ ድህነትን የምናጠፋ ከሆነ ወይም የዘላቂ ልማት ግቦችን የምንመታ ከሆነ እንፈልጋቸዋለን።
በእንዲህ አይነቱ ጉባኤ ላይ ከተገኙት መካከል አንዳንዶቹን አነጋግሬያለሁ። በቅድሚያ የደን ሀብት ጥበቃን ያጠናክራል የተባለ ስራ ላይ የተሰማሩ አረንጓዴ ወርቅ ተብሎ የተጠራን ምርት በሚደንቅ ሁኔታ ኢትዮጵያ ውስጥ እያወጡ ያሉ ስራ ፈጣሪ ላስተዋውቃችሁ።
ስሜ ካሊድ ዱሪ ነው። የአፍሪካ ባምቡ መስራች ነኝ። እዚህ የመጣሁት የአግሪካልቸር ኢንቨስትመንት እና ኢኖቬሽን ሰሚት ለመሳተፍ ነው።
በግብርና ላይ የሚደረገውን መዋለ ንዋይ ለማጠናከር ማለት ነው ይህ ጉባኤ የተዘጋጀው።
ትክክል ትክክል።
ለምንድን ነው ያስፈለገው? አሁን
ኢንቨስትመንት ከውጭ ወደ አገር ለመሳብ ሙከራ የነበሩ ስራዎችን በትልቅ ለመስራት
አቶ ካሊድ
ስኬል አፕ ለማድረግ ማለት ነው።
አቶ ካሊድ እናንተ ኢንቨስተሮች ናችሁ፣ በዚህ ስራ ላይ የተሰማራችሁ ኢንቨስተሮች ናችሁ።
ትክክል።
ኢንቨስትመንት ከውጭ ወይ መዋለ ንዋይ ከውጭ ወደ ኢትዮጵያ ለመሳብ ስትሉ ሌሎች መዋለ ንዋይ አፍሳሾችን፣ ሌሎች ኢንቨስተሮችን መጋበዝ ማለት ነው ወይስ ደግሞ ገንዘቡ ወደ ኢትዮጵያ እንዲገባ ለማድረግ መሞከር?
ሁለቱም ነው። ግብርናና ኢንዱስትሪ አያይዞ ለመስራት ከፍተኛ ካፒታል ያስፈልጋል። ካፒታሉ በተወሰነ ደረጃ አገር ውስጥም አለ፣ ግን መነሻ ካፒታል ወይንም ኤኩዊቲ ለማግኘት ውጭ ደግሞ ማቹር የሆነ ኢንዱስትሪ አለ፣ እሱን
የበለጸገ
ኢንዱስትሪ አለ። አገር ውስጥ ገና ጅምር ላይ ያለ ነው ወይንም የለምም ሊባል ይችላል። እሱን ወደ ኢትዮጵያ ስቦ ኢትዮጵያ ውስጥ ምርት ተመርቶ ያ ምርት ደግሞ ወደ ውጭ ሀገር ለመላክ ነው። ማለትም እሴት ወይንም ቫልዩ ኢትዮጵያ ውስጥ እንዲጨመር ማለት ነው።
እዚህ ጋር የማየው ምርት የእርሶ ኩባንያ የሚያመርተው አፍሪካን ባምቡ የቀርከሃ ምርት ነው።
ትክክል።
ለምንድን ነው ቀርከሃ ላይ ማተኮር የፈለጋችሁት እናንተ?
ለረጅም ዓመት እንጨት ስራ ላይ ሰርቻለሁ። እንደሚታወቀው ዛፍ ወይንም ፎረስት እያመነመነ ነው ያለው አገራችን ውስጥ።
ደን እየተመናመነ ነው ያለው።
የተመነጠረ የለም። ቀርከሃ ግን አገራችን ውስጥ በጣም በሰፊው አለ። ከአፍሪካ ቁጥር አንድ ነው በብዛት። ግን ያ ቀርከሃ ወደ ምርት ወይንም በኢንዱስትሪ በማሽን ተቀይሮ ወደ ኤንድ ፕሮዳክት ወደ ውጤት
እንዲገባ
እንደሱ ተቀይሮ የለም። በተመሳሳይ ኤዥያ ውስጥ ወይንም ቻይና ውስጥ ካየኸው ደግሞ የተለያዩ ውጤቶች አሉ። እነዛ ውጤቶች ደግሞ በጣም ተፈላጊነት አላቸው። ሶ ቀርከሃን በማሽን ፕሮሰስ አድርገን በፋብሪካ ደረጃ ፕሮሰስ ሆነው ወደ ውጤት ወደ አንድ ውጤት ተቀይሮ ገበያ ለማፈላለግ ማለት ነው።
አዎ። አሁን አቶ ካሊድ ኢትዮጵያ ውስጥ ቀርከሃ በስፋት ይታወቃል። ብዙ ጊዜ በእጅ የሚሰሩ ቀርከሃው እየተሰነጠቀ ራሱ በእጅ የሚሰሩ መቀመጫዎች፣ ጠረጴዛዎች፣ የማስዋቢያ አንዳንድ ሳጠራ ሳጥኖች እንደዚህ ሲሰሩባቸው እናውቃለን። አሁን እዚህ የምናያቸው እርሶ ለማሳየት ይዘው የመጧቸው ምርቶች ግን ለማመን አስቸጋሪ ነው። እንደዚህ የጠራ ከንጹህ እንጨት የሚመስል ውጤት ማውጣት
ትክክል።
ቀርከሃን ሰው በመሰረቱ እንደ ደካማም ነገር የሚያዩ ይመስለኛል።
አክቹሊ ቀርከሃ በጣም ጠንካራ ማቴሪያል ነው። ናቹራል ፋይበር ነው። ባህላዊ ጥቅሞች አሉት። ሲዳማ ውስጥ እንደ ጎጆ ቀድም እንዳልከው እንደ ባስኬት የመሳሰሉ ነገሮች አሉ። ግን ዘመናዊ የሆነ የኢንዱስትሪ ምርት ወይ የኢንዱስትሪ ውጤት ሆኖ ኢትዮጵያ ውስጥም ሌላ አፍሪካ ሀገሮችም እስካሁን ልምዱ የለም። ኤዥያ ወይንም ቻይና እና ህንድ ደግሞ በሰፊው አሉ። በተመሳሳይ ደረጃ ኢትዮጵያ ውስጥ ይህንኑ ለመስራት ነው ማለት ነው። በኢንዱስትሪ በኩል የተሻለ ወይም የላቀ የኢንዱስትሪ ውጤት ሆኖ እንደ ጣውላ ተቀይሮ ለኮንስትራክሽን እንደ ቢልዲንግ ማቴሪያል ለመጠቀም ነው ማለት ነው።
ወደ እሱ ልመጣሎት ነበረ እና ምን ምን ይውላል ዝርዝር አድርገው ቢነግሩ።
ከአንድ ሺህ በላይ የኢንዱስትሪ ውጤቶች አሉ በቀርከሃ የሚሰሩ።
የአቶ ካሊድ ዱሪን ቃለ መጠይቅ ለዛሬ እዚህ ላይ ገታ ላድርግ። ከድንቅ ሥራዎቻቸው ጋር ይዣቸው መለሳለሁ። በግብርና ምርቶች ላይ የሚሰሩት ሌላው ተሳታፊ ኢትዮጵያዊ የተፈጥሮ አካባቢና የአየር ንብረት መዛባትን ግምት ውስጥ ያስገቡ የገበሬን አቅምም ያገናዘቡ ቀላል የእርሻ መሳሪያዎች ፈጠራ ላይ የሚሰሩ ናቸው።
ዶክተር መለሰ ተመስገን እባላለሁ። የአይባር ኢንጂነሪንግ ዋና ስራ አስኪያጅ ነኝ። አይባር ኢንጂነሪንግ የተቋቋመበት ዓላማ አነስተኛ እርሻ መሳሪያዎች ላይ ምርምር በማድረግ የተሻሻሉ የእርሻ መሳሪያዎችን በምርምር ካወጣ በኋላ በማባዛት ለአርሶ አደሩ በተመጣጣኝ ዋጋ ለማቅረብ ነው።
ዶክተር መለሰ ምንድን ነው ሙያው እርሶ?
የእርሻ መሐንዲስ ነኝ።
ስለዚህ ከሙያው ጋር የተያያዘ መዋለ ንዋይ ውስጥ ነው ስራ ውስጥ ነው የገቡት ማለት?
እውነት ነው።
ስንት ጊዜ ሆኖት?
5 ዓመት።
የግል ኩባንያውን ከፍተው ነው እየሰሩ ያሉት?
አዎ፣ ፒኤልሲ ነው ያቋቋም ነው። በግል ነው የሚሰራው፣ ፕራይቬት ሴክተር ነው።
የመዋለ ንዋዩ ምንጭ ምንድን ነው?
ከግል ኮንትሪቢሽን ነው፣ በመዋጮው የመጣ
የአባላት ማለት ነው።
የአባላት መዋጮ ነው።
ትልቅ ኩባንያ ነው?
ትንሽ ኩባንያ ነው።
ምን ያህል ነው? ስለ ባለአክሲዮኖቹ ስለ ካፒታሉ ሊነግሩኝ ይችላሉ? በመጠን ነው?
አዎ፣ ካፒታሉ አነስተኛ ነው። የተጀመረው በ250,000 ነው። አሁን ወደ 10 ሚሊዮን ከፍ ለማድረግ እንቅስቃሴ እያደረግን ነው። በአባላቱ በአሁን ጊዜ አይባር ኢንጂነሪንግ እስከ 15 የሚደርሱ ቋሚ ሰራተኞች አሉን። እንዲሁም ደግሞ በተጨማሪ 80 የሚደርሱ በወቅታዊ ስራ ላይ የሚሳተፉ ጊዜያዊ ሰራተኞች አሉ።
አንድ ቦታ ላይ ነው የምትሰሩት ወይስ የተለያዩ አካባቢዎች ፕሮጀክቶች አሏቸው?
ማምረቻው ያለው አንድ ቦታ ነው።
የት ነው ያለው?
አዲስ አበባ ውስጥ ነው።
ምንድን ነው የምታመርቱት? እንደነገሩኝ ጥናት ታካሄዳላችሁ። እነዛን ጥናቶች ስታካሄዱ በኢትዮጵያውያን ባለሙያዎች ነው? ከውጭ ባለሙያ ወይም እውቀት ታመጣላችሁ? የት ነው የምትሰሩት? እንዴት ነው የምትሰሩት?
እንግዲህ በዋናነት የቴክኖሎጂ ምንጭ አገራችን አገር በቀል ነው። ከራሳችን ለረጅም ዓመታት ካለን የግብርና መሳሪያዎች ላይ ምርምር ስራ ላይ የተመረኮዘ ነው።
ሙሉ ማለት የሚሉኝ እንደ እርፍ፣ እንደ ማረሻ እንደዚህ የመሳሰሉትን ነው የምታጠኑት ማለት ነው እንጂ ከትልቅ እንደ ትራክተር ከመሳሰሉ መሳሪያዎች ጋር አይደለም?
አይደለም። እነኚህ መሳሪያዎች አዲስ ናቸው። አዲስ እንደመሆናቸው በትራክተር መጎተት የሚችሉ ናቸው። ወደ ትራክተር አዳብት የሚደረግ ናቸው። ግን በአሁኑ ጊዜ ብዙ ፈላጊ ስለሌለው በትራክተር የሚጎተት ከመስራት ይልቅ በበሬ የሚጎተተውን ነው እየሰራ ነው ያለው። መሳሪያው እንግዲህ እንደ እርፍ እንደ ሞፈር ብንለውም እርፍና ሞፈር ላይ የሚገጠም ቢሆንም በአይነቱ የተለየ መሳሪያ ነው። አዲስ መሳሪያ ነው የሚገጠመው። ግን የአርሶ አደሩ የሚጠቀምበት የእርሻ መሳሪያ ለምሳሌ እርፍና የራሳቸው ሞፈር ላይ ነው የሚገጠመው።
እናንተ የፈጠራ ውጤት በምን ይለያል ከመደበኛው የአርሶ አደሩ መጠቀሚያ እናንተ የሰራችሁ?
የሚለየውም እንግዲህ የአርሶ አደሩ በተለምዶ የሚጠቀምበት ማረሻ ይህንን የሚፈለገውን አይነት ቅርጽ አያወጣለትም። ይሄ የሚፈለገው ቅርጽ
መሬቱ ላይ ማለት ነው፣
መሬቱ ላይ የሚወጣ ቅርጽ ነው። መሬቱ ላይ የሚወጣው ቅርጽ ሰፊ መደብና የቦይ ነው መውጣት ያለበት። ይሄ ደግሞ የሚያገለግለው በዋናነት ውሃ የሚተኛባቸው የኮትቻ አፈር የሚባል መሬት ላይ ነው። እዚህ ኮትቻ አፈር ላይ ትልቁ ችግር ምንድን ነው? ነሐሴ፣ ሐምሌ ውሃ ይተኛበታል እና በዚህ ምክንያት አርሶ አደሩ መጠቀም አይችልም። ቢጠቀምበት ምርቱ በጣም አነስተኛ ነው የሚሆነው። ውሃው ላዩ ላይ እንዳይተኛ ለማድረግ ደግሞ የግድ በዘር ወቅት ያ መሬት ቅርጽ እንዲወጣለት ይደረጋል። ይሄ ቅርጽ ሰፊ መደብና ቦይ ማለት ነው። ሰፊ መደቡ ላይ እህሉ ይበቅላል፣ ቦይ ውስጥ ደግሞ ውሃው እንዲወጣ ይደረጋል። ይሄ ዝናብ በሚበዛበት አካባቢ የሚሆን ሲሆን ደግሞ ዝናብ አጠር በሆኑ አካባቢዎች ደግሞ ይሄው ራሱ መሳሪያ ውሃውን ለመቋጠር ደግሞ ያገለግላል፣ በተቃራኒው ማለት ነው። እና የአርሶ አደሩ ባህላዊ ማረሻ ግን ይህንን ሊያደርግለት አይችልም።
የአይባር ኢንጂነሪንግ ዋና ስራ አስኪያጅ ዶክተር መለሰ ተመስገንን ለዛሬ አመሰግናለሁ። ከእርሳቸውም ጋር ያደረግነው ውይይት አላበቃም፣ ጊዜ አቁመን እንጂ በሌላ ዝግጅት ይዣቸው መለሳለሁ። ዲጄ ፋትሱን ሱራፌል ሽፈራውን ማለቴ ነው፣ ቆንጆ ለእሁድ የምትሆን ዜማ እንዲያቀብለኝ ጠየቅኩት። እርሱ የመሰለውን ቆንጆ 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 እያለ የማሚላ ሉቃስን ኢትዮጵያ ላይ አቀብሎኛል። ካሁን በኋላ ያለው ነገር በርሶ በዘፈኑና በዲጄ ፋትሱ መካከል ነው። እነሆ
አልበረንዳ ሞራ ከንፈለይ በሰማይ አላስችል ቢለ yenate kudo yenate na yagrena kot kate belai eskemechi besofager lai lesekai banta warney kulketen da sofager baro belbel sengi belai belai agere lai besemai belai belai belbel sengi jokka lai semai belai belai ben menesek naten doy semai belai belai ben menesek naten doy bagere lai alei dutai bejokya lai alei dutai bagere lai alei dutai bejokya lai alei dutai
ወደ ተከታዩ ዝግጅት ልውሰዳችሁ። የአሜሪካ ፖለቲካ። የዩናይትድ ስቴትስ ፖለቲካ ከሙቀት ወደ ግለት እየተሸጋገረ ነው። እንግዲህ የፊታችን ጥቅምት 29 2008 ዓመተ ምህረት ለሚካሄደው ፕሬዝዳንታዊ ምርጫ የሚተናነቁት የሪፐብሊካን ፓርቲው ታሳቢ እጩ ዶናልድ ትራምፕና የዲሞክራቲክ ፓርቲው ታሳቢ እጩ ሂለሪ ክሊንተን ሳይሆኑ እንደማይቀር ይበልጥ እየተረጋገጠ ነው። እነርሱም አንዱ በሌላው ላይ የሚያቀርቧቸውን የማጣጣያ ዘመቻዎች ወይም የየራሳቸውን ብቃት ለማሳመን የሚያደርጓቸው ጥረቶች እየተጠናከሩ መጥተዋል። ለመሆኑ ይህ ምርጫ ለሌላው ዓለም ምን ትርጉም አለው? የአሜሪካ ምርጫ እንደ ኢትዮጵያ ላሉ ሀገሮች ምናቸው ነው? የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳን ጠይቄ ነበር። ኢትዮጵያ ለአሜሪካ ካላት ትርጉም ዳሰሳ ተነሱ ዶክተር ነጋሶ።
እኔስ ከማውቀው ድረስ የትኛውም መንግስት ይሁን የአሜሪካ የትኛውም ፓርቲ ይሁን ሪፐብሊካን ዲሞክራቲክ ምናልባት በሚያደርጉት ማህበራዊ ድጋፍ አካባቢ ምናልባት ሊጨምር ይችላል ሊቀንስ ይችላል እና አንዳንድ ጊዜ ደግሞ በሂውማን ራይትስ ጉዳይ ላይ ሰብአዊ መብት ጉዳዮች ላይ ጠንከር ያለ ሊሆን ይችላል። ነገር ግን በአጠቃላይ አይገቡበትም አያገባንም ነው የሚሉት እና ስለዚህ እኔ እንዳየሁት በፖለቲካ በኩል በሂውማን ዲሞክራሲም ይሁን ሰብአዊ መብትም ይሁን እኛ ጣልቃ አንገባም እያሉ በሌላ መንገድ ግን ጣልቃ መግባታቸው አልቀረም። ምክንያቱም በቀጥታ በወታደራዊ መልክ በዲፕሎማሲያዊ መልክ ብዙ ድጋፍ ያደርጋሉ ለየትኛው ምናልባት በደርግ ጊዜ ኮሚኒዝም ተብሎ ስለነበረ ርቀው ነበር። ከዛ በስተቀር እሱንም ቢሆን ወደ መጨረሻ አካባቢ ሚክስድ ኢኮኖሚ እንጀምራለን በተባለ ጊዜ መልሰው እንትን ማድረግ ጀምረው ነበር እና ስለዚህ አንደኛ በአይዲዮሎጂ ላይ ነው መሰረተው እነሱ እንትን በተለይ ደግሞ በዚህ አካባቢ ኢትዮጵያ ትልቅ ሀገር ነች። ብዙ ህዝብ አላት እና ሰፊ ሀገር ነው። ከኬንያ እስከ ኤርትራና ሱዳን ከጅቡቲ እስከ ሱዳን እና ሁለቱ ሱዳኖች በኬንያ እና ሶማሊያ ረጅም ድንበር አለው እና ኢትዮጵያ በዚህ አይነት ሁኔታ ስለሆነች ኢትዮጵያ ከተረበሸች አጥላላ የዚህ አካባቢ ሁኔታ ይረበሻል የነዚህ ጎረቤት ሀገሮች። ከዛ አንጻር በተቻለ መጠን ኢትዮጵያ በማዕከላዊነት ሴንትራላይዝድ ሆነ ብቻም ሳይሆን የተረጋጋ አገር እንድትሆን ይህንን አገር በዚህ ምክንያት ይደግፋሉ። ይህንን የሚያደርጉት ደግሞ እዚህ ብዙ ገንዘብ አውጥተዋል ለብዙ ዘመናት በኢትዮጵያ ላይ።
ምን እርዳታ ማለት ነው?
አዎ አዎ፣ በብዙ በእርዳታ
ወታደራዊ መንገድ ብዙ ገንዘብ አውጥቷል። ኢትዮጵያ ከተረበሸች ያ ሁሉ ያለ ጥቅም ይጠፋል ማለት ነው። ያወጣ ነው እንትን እንዳይሆን ብለው እንትን ያደርጋሉ። እና ሰፊ ገበያም ነው ኢትዮጵያ ሰፊ ገበያ አላት። ምርታቸውን ወደዚህ ለማምጣት ይሁን ከዚህ ለመውሰድም ይሁን ለኢንቨስተሮቻቸው መንገድ እንዲከፈት ይፈልጋሉ እና በዚህ ምክንያት ኢትዮጵያን ይረዳሉ። እና ቅድም በጂኦ ፖለቲካ በኩል እንዳልኩኝ ቀይ ባህር እና ህንድ ውቅያኖስ አለ። እንደገና ደግሞ ቀይ ባህር ማዶ የዘይት አብራች ሀገሮች አሉ። ከሃይማኖትም በኩል የአክራሪነት መንስኤዎች ከዛ አካባቢ ይታያሉ። በዚህ ምክንያት ኢትዮጵያ እንድትረበሽ አይፈልጉም ጂኦፖለቲካሊ ይህንን አካባቢ ለመጠበቅ ተብሎ። ይሄ ነው እኔ የማውቀው እስካየሁ ድረስ ይሄ ነው። እና በደርግ ጊዜም ቢሆን እኔ አውሮፓ ሀገር 17 ዓመት ኖር ያለው የኢትዮጵያን ተቃዋሚ ኃይሎች ምናልባት በደርግ ጊዜ ሻቢያንና ህወሓትን ካልረዱ በስተቀር ሌሎችን ደግሞ አይረዱም። እኔ እንዳየሁት ሌሎችን ድርጅቶች በኢትዮጵያ ስም ተደራጅተው የነበሩ እነ መኢሶንና ኢህአፓን አይደግፉም ነበር። ያ ከአይዲዮሎጂ በተነሳ ነው። ሁለተኛ ደግሞ የደቡብና የምዕራብ የምስራቅ ብሔር ድርጅቶችን አይረዱም ነበር። ምክንያቱም ቅድም እንዳልኩኝ የኢትዮጵያ ተረጋጋች እና ሴንትራላይዝድ ሆና እንድትቀጥል ስለሚፈልጉ ይህን ነው የማውቀው።
ሌላው ዶክተር ነጋሶ ከዲሞክራቶችና ከሪፐብሊካን ማን ነው ለመሆኑ በልማቱም በኩል ይሁን በእርዳታም በኩል ይሁን በዲሞክራሲውም በኩል ይሁን በጸጥታ ጥበቃውም ቢሆን ለአፍሪካም ይሁን ለኢትዮጵያ ይበልጥ ይበጃል እገሌ ቢመጣ ነው የተሻለ ፖለቲካ የተሻለ ፖሊሲ ይዞ የሚመጣው የሚባለው ማን ነው? መቼም እርሶ ሀገሪቱን በፕሬዚደንትነትም አገልግለዋል፣ በፓርቲዎቹም ውስጥ ተሳትፈው አገልግለዋል። የፖለቲካ ልምዶ ሰፊ ነው።
ያ እኔ እንዳየሁት ከሆነ የቡሽ አባትና ልጁ ጊዜ ትልቅ በጣም ጠንከር ያለ አብሮ የመስራት ሁኔታ ነበር ከኢህአዴግ መንግስት ጋር እና ክሊንተንም ይረዳ ነበር ኢትዮጵያን ማነው ከዛ በፊት ቅድም እንዳልኩኝ በደርግ ጊዜ መጀመሪያ አካባቢ የካርተር በአይዲዮሎጂ በሶቪየት ዩኒየን ላይ ጋር ስለሚወዳደሩ ሶቪየት ዩኒየንን ለመቃወም ብለው ሱማሌን ወደ መርዳት ሄዱ ተሳስተው። እና እኔ እንደመስለኝ ይሄ ይሻላል ይሄ አይሻልም ከማለት ብዙም ለውጥ የለውም የማለት እንድንታ ነው የሚታየኝ። ሁለቱም አሁን እንደማየው በውድድሩ ክሊንተን እና ይሄ ማን ነው ሽማግሌው
በርኒ ሳንደርስ
ሳንደርስ እሱ ትንሽ ወደ ሰፊው ህዝብ የሚያደላ ይመስለኛል። ወደ ሌፍት የሚያደላ ይመስላል።
እንደዛ ናቸው፣ ግራ ነጠቅ ናቸው ነው የሚባሉት። ለማህበራዊ ፍትህ እና ለመሳሰሉ የሚታገሉ ናቸው።
ያ እና እሳቸው ከሚናገሩት እንደሰማሁት አንዳንድ ጊዜ ብዙ ጊዜም ሁሉን በሰፊው አልተከታተልን ሲሄንን እና ሆኖም ግን እንዳየው ከእኔ በኩል እሱ ቢመረጥ ደስ ይለኛል። እና ይሄ ትራምፕ በሚባለው ደግሞ በጣም አደገኛ ሰው ይመስለኛል። ከዚህ በእስላሞች ላይ ባደረገው ንግግር በምናምን
እርስዎ የኢትዮጵያ ፕሬዚደንት የነበሩ ጊዜ ይሄ ውድድር ተካሄዶ ቢሆን ኖሮ በይፋ አስተያየቱን ይሰጡ ነበረ? እገሌ ልክ አሁን እንደተናገሩት እገሌ ቢመረጥ እገሌ ባይመረጥ ብለው?
አይ አስቸጋሪ ነው። የሀገር ግንኙነት ስለሆነ የግል አስተሳሰብ ስላልሆነ የምትሰጠው ሀገር ወክለ ስለሆነ በጥንቃቄ ነው ሀሳብን የምትሰጠው። ምናልባት እንግዲህ ያ ሁኔታ ውስጥ ለሌለሁ አይዶን ነው። አሁን ግን በግሌ የፈለግኩትን ሀሳቤን ለመግለጽ ይቻላል።
ግን የአንዳንድ ሀገሮች መሪዎች የአውሮፓም ጭምር ማለት ነው ለዩናይትድ ስቴትስ ከፍተኛ ቅርበት ያላቸው እንደ እንግሊዝ አይነት ሀገሮች እንደ ጣሊያን ስጋታቸውን ይገልጻሉ። በየአጋጣሚው በግልጽ በአደባባይ ላይ ይገልጻሉ። ለምሳሌ በቅርቡ ሚስተር ካምረን የሰጡትን አስተያየት መጥቀስ ይቻላል። እና ሌሎች ሀገሮች በተለይ ደግሞ ከእስልምና ጋር ከሃይማኖት ጋር በተያያዙ ጉዳዮች ላይ በጣም የተካረሩ ጉዳዮች ነበሩ። ከውጭ በሚገቡ የውጭ ሰዎች ላይ ዶናልድ ትራምፕ ያላቸው አቋም ስጋት ያስነሳ ነው፣ በተለይ ከላቲን አሜሪካ በሚገቡት ላይ እና የዘረኝነት ክስ ሁሉ እየተነሳባቸው ነው ያለው እና ቅሬታቸውን በግልጽ እየተናገሩ ነው አንዳንዶቹ መሪዎች።
እንዳልኩኝ በጥንቃቄ የምገለጽ ነገር ነው፣ ግን በጣም ወደ ጽንፍ ሄዶ ዘረኛ ከሆነ በግልጽ ያድሎ ያመጣ ከሆነ ምናልባት እዛ ላይ በመንግስት ደረጃ ተመካክረን በጋራ የሀገር ፖሊሲ ይሄ ነው በነሳት እኛ የምንሰጠው አስተያየት ይሄ ነው ብለን እንትን እንል ይሆናል እንጂ የግል አስተያየት አይደለም በመንግስት ደረጃ ላይ ያለው።
እውነት ነው፣ እውነት ነው። ሌላው ምናልባት እርስዎ ሚስተር በርኒ ሳንደርስን የሚደግፉት ከእርስዎ ከራስዎ የፖለቲካ እምነት ጋር የሚስማማ ጭምር ስለሆነ ሊሆን ይችላል። ሌላኛው አውሮፓ ውስጥ እንደገለጹትም አውሮፓ ውስጥም ለረጅም ዓመታት ኖረዋል። ሶሻል ዲሞክራቶች ስልጣን በያዙባቸው ወይም ደግሞ በህዝብ ተመርጠው በየፓርላማው በሚያገለግሉባቸው ሁኔታዎች ውስጥ ማለት ነው። እና በዛ ምክንያት ሊሆን ይችላል እንግዲህ እንደዚህ አይነት እምነቶ የሚነሳው። ነገር ግን በአሁኑ ጊዜ የዲሞክራቲክ ፓርቲው እጩ የሚሆኑት ሚስ ሂለሪ ክሊንተን እንደሚሆኑ ይፋ ሆኗል። ፕሬዚደንቱም ትናንትና ወጥተው ድጋፋቸውን ገልጸውላቸዋል። ፕሬዚደንቱም ምክትል ፕሬዚደንቱም አሁን ባለው ሁኔታ ሪፐብሊካን ፓርቲውን የሚወክሉት ዶናልድ ትራምፕ ናቸው፣ ዴሞክራቲክ ፓርቲውን የሚወክሉት ሂለሪ ክሊንተን ናቸው። ከእነዚህ ከሁለት እጩዎች የትኛው የሚያሸንፍ ይመስሎታል? ማንኛውስ ወደ ስልጣን ቢሄድ የተሻለ ለውጥ ይዞ ይመጣል፣ የተሻለ የወደፊት ተስፋ በዓለምም በአሜሪካም ላይ ያጭራል ብለው ያስባሉ?
የመጀመሪያው ጉዳይ ጀርመን ሀገር የነበርኩ ጊዜ እኔ ሶሻል ዲሞክራቶችን አይደለም ደግፍ ባለው አብሬም ሲሰራ ነበረው። ከዛ ወደ ግራ የሚያደሉትን ፓርቲዎች ነበር አብሬ ሲሰራ የነበረው በጣም በቅርብ እና ከዛ አንጻር ነው የሽማግሌውን ሀሳቦች የምደግፈው እና እንዳየሁት ትላንትና በቤተ ዋይት ሀውስ ነበሩ ሽማግሌው እና የኦባማን እንትን ሰምቻለሁ። ምናልባት ሰውየው ምን ውሳኔ ላይ እንደደረሱ አላውቅም። እስከ መጨረሻው እታገላለሁ ነው እያሉ ያሉት መሰለ። ትንሽ የሚቀራት ይመስለኛል። የምትፈልገውን መስመር አለፈች ተባለ እንጂ የምትፈልገው አሁንም ገና የምትፈልገው እንትን አለ። ወይዘሮ ክሊንተን
የተለያዩ አካባቢዎች ያልተጠናቀቁ ምርጫዎች አሉ። ለምሳሌ ከነገ በስቲያ ዋሽንግተን ዲሲ ላይ ይካሄዳል
እና ስለዚህ ከዛ በኋላ ነው እንትን ማለት የምንችለው። የሪፑብሊካኑ ዶናልድ ትራምፕ የጊዜው ንፋስ ይባላል። በዚህ በሽብርተኝነት ጉዳይ ትንሽ በዚህ በውጭ ሀገር ማነው በስደተኞች ጉዳይ እና በብዛት ወደ ሀገራቸው ስደተኞች ስለሚ አሜሪካ እንኳ እስከዚህም አይመስለኝም እና ብዙ ስደተኞች የስደተኞች ጎር ስላለ እና እንደገና ደግሞ ይሄ የሽብርተኝነት ጉዳይ ስላለ በተለይ እነዚህ ዌስተርን ካንትሪስ ህዝቡ ነው ዋናው ሰፊው ህዝብ ትንሽ መንፈሱ አየሩ ወደ ቀኝ እንትን እያዘነበለ ይመስለኛል ለማለት የፈለግኩት ገብተዋል። እና ወደ ኮንሰርቫቲዝም
ወደ ወግ አጥባቂነት
ወደ ወግ አጥባቂነት እና ራስን ፕሮቴክት የማድረግ እና የኢኮኖሚ እንትኑም ገና እንትን አልሆነም መሰለኝ ወደ ቦታው አልተመለሰም መረጋጋቱ እና ከነዚህ አኳያ ብዙ የሚመጡት ሰዎች ሊኖሩ ይችላሉ ትራምፕ ብዬ ነው የምገምተው። ግን ያሸንፋል አያሸንፍ ብለው እንግዲህ እናያለን።
እርስዎ በግሎ ማን ቢሆን ደስ ይሎታል?
እኮ አልኩኝ እኮ እኔ በግሌ ሽማግሌው ነበር።
የሉም አሁን እሳቸው፣ አሁን ሁለቱ ናቸው ያሉ
ከሁለቱ እንግዲህ ማን ትመጣ? ምንም ማን ነው ለዓለም እንትን ለዚህ ለዓለም የዘረኝነት አኳያ ምናምን ከዚህ አኳያ የሃይማኖት ጉዳይን በተመለከተ ክሊንተን ብትመረጥ ነው። በሌላው ግን ሀገራችንም ሆነ በሌላው በኢኮኖሚና በሚሊተሪ በምናምን በዲፕሎማሲ ያው ያው ከዚህ በፊት የነበረው ፖሊሲ ስለምትከተል እሷን ብትመረጥ ያኛውን ብመረጥ በእነዚህ ጉዳዮች ላይ ምንም ልዩነት አያመጡም ለኢትዮጵያ።
የኢትዮጵያ ጉዳይ ወደ ገቡበት ሊድና ፕሬዚደንት ባራክ ኦባማ ኢትዮጵያን ጎብኝተው በነበረበት ጊዜ ብዙ የተደሰቱ ሰዎች የመኖራቸውን ያህል ብዙ የተከፉም ነበሩ። የፕሬዚደንት ባራክ ኦባማ በዚህ ወቅት ኢትዮጵያን መጎብኘት ሀገሪቱ ውስጥ ዲሞክራሲ ያለ ያስመስላል፣ እሳቸውም ራሳቸው ደጋግመው በዲሞክራሲያዊ መንገድ የተመረጠ መንግስት እያሉ ይናገሩ ስለነበረ ቅሬታቸውን በግልጽ ያሰሙ የነበሩ ወገኖች አሉ። እና አሁን የፕሬዝደንት ኦባማን ውርስ ለማስቀጠል ነው ሂላሪ ክሊንተን እየታገሉ ያሉት፣ በአደባባይ እየተናገሩ ያሉት። ስለዚህ ያላቸው አቋም በአፍሪካም ላይ ይሁን በኢትዮጵያ ላይ ያላቸው አቋም ተመሳሳይ ነው የሚሆነው ከፕሬዝደንት ባራክ ኦባማ ጋር። እርስዎ በፖለቲካው ውስጥ እንደገፉ ሰው፣ ጥሩ ልምድ እንዳሉት ሰው፣ ለኢትዮጵያ የዲሞክራሲ እድገትና ብልጽግና የሂላሪ ክሊንተን ወደዚህ መምጣት የሚያበረክተው አስተዋጽኦ ይኖራል ወይም የሚኖረው ጎጂ ገጽታ ይኖራል?
አንደኛ የመጀመሪያው ጉዳይ ኦባማ ከተመረጠ በኋላ ጥሩ ጥሩ ነገሮች ይናገራል፣ በተግባር ግን ሌላ ነው። የሀገሪቱ ያለውን ቅድም ካልኩት የአካባቢ ፖሊሲ በተመለከተ ያንን የሚከተል ሰው ስለነበረ ወደ መከተል ጎርፍ ውስጥ ስለሚገባ ምንም ለውጥ አላየሁም። እንዲያውም ለኢትዮጵያ እስከዚህ ድረስ ያመጣው ነገር የለም። ስለዚህ እሷም ለኢትዮጵያ የተለየ በፖለቲካና በሰብአዊ መብት ጥያቄዎች ላይ የተለየ ነገር የምታመጣ አይመስለኝም። ኦባማም ስላላመጣ ማለት ነው።
ዶክተር ነጋሶ ጊዳዳ፣ ክቡር ፕሬዚደንት፣ በጣም አድርጌ አመሰግናለሁኝ ለሰጡኝ ጊዜና ማብራሪያው። እግዚአብሔር ይስጥልኝ።
አመሰግናለሁ አቶ ሰለሞን።
አሁን ለስንብት እንዲሆነን አንድ ዘፈን ጣል ላድርግ። ሁሉም ሀገሬ በያሬድ ነጉ።
አንድ ነበር ወጉ ድሮም ያገሬ ሰው፣ ጉራጌ በስራ አስተሳሰረና ይኸው አነገሰው። ሰርጉን ጎጃም አርጎ ይኸው ነሰነሰው።
አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና ላሰማ። ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ኦርላንዶ ከተማ በሚገኝ የምሽት ክበብ 50 ሰዎች የገደለው ታጣቂ ኦማር ሳዲኪ ማቲን የሚባል ከአፍጋኒስታናውያን ቤተሰቦች የተወለደ የአሜሪካ ዜጋ መሆኑ ተገልጿል። 53 ሰዎች ቆስለዋል። ኤፍቢአይ ይህ ወንጀል እንደ ሽብር ተግባር እየተመረመረ ነው ብሏል። ፕሬዚደንት ባራክ ኦባማ ስለ ጉዳዩ ከጥቂት ደቂቃዎች በፊት ከዋይት ሀውስ ባደረጉት ንግግር በአሜሪካ ታሪክ ከደረሱት ሁሉ በሞቱ ሰዎች ብዛት የከፋው ነው ብለው ሆኖም ምንም አይነት የሽብርና የጥላቻ ተግባር ማንነታችንን ሊቀይረው አይችልም ብለዋል። በአንድ አሜሪካዊ ላይ የተሰነዘረ ጥቃት በሁላችንም ላይ እንደተሰነዘረ መሆኑን የሚያስታውሰን ነው ሲሉም አመልክተዋል። ከቫቲካን በወጣ መግለጫ ደግሞ የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ፍራንሲስ ፍጅቱን እጅግ የሚያሳዝንና የሚወገዝ ብለውታል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ለዛሬ በዚሁ እንሰናበታለን። ሰሎሞን አባተ ነኝ። በየስፍራው ባሉ ባልደረቦች ስም ጤና ይስጥልኝ። በደህና አደሩ።
This program has come to you from the Voice of America, Washington.